Our Heavenly Father has given His children two lines of
communication. የሰማይ አባታችን ሁለት አይነት የመገናኛ ቻናል ሰጥቶናል። የግልና የክህነት ስልጣን ቻናል እንላለን። ሁላችንም ይህን በመረዳት በሁለቱ አስፈላጊ የቻናል መገናኛ መመራት አለባቸው። በግል ቻናል በቀጥታ ወደ ሰማይ አባት እንጸልያለን። እሱም መካላዊ ሰው ሳይመካ ባዘጋጀው ቻናል መልስ ይሰጠናል። በኢየሱስ ክርስቶስ ስም ወደ ሰማይ አባት እንጸልያለን። እሱም በመንፈስ ቅዱስና ሌላ መንገድ መልስ ይሰጠናል። የመንፈስ ቅዱስ ተልእኮ ስለ አባትና ልጅ ምስክርን በመስጠት ወደ እውነት እንድመራንና ማወቅ ያለብንን እንዲያሳየን ነው። በመንፈስ ቅዱስ አማካኝነት ከሰማይ አባት ጋር የሚያገናኘን የግል ቻናል ግንኙነት የምስክራችን እውነታ ዕውቀታችንና በሰማይ አባታችን ፍቅር መመራት ምንጭ ነው። አስፈላጊ የሆነ የወንጌሉ አስደናቂ እቅድ ነው። ይህም እያንዳንዱ ልጆቹ ስለ እውነት የግል ምስክር እንዲቀበሉ ያደርጋል። በመንፈስ ቅዱስ ቀጥታ ወደ እግዚአብሔር የሚደረገው ግንኙነት በታማኝነት ላይ የተመሰረተ ሆኖ በየሰንበቱ ቁርባን በመቀበል ቃል ክዳናችን ማሳደስ አስፈላጊ ነው። በዚህ አይነት መንፈስ ቅዱስ ሁልጊዜ ከኛ ጋር እንዲሆን እንዲመራን ብቁ እንሆናለን። ከጌታ ጋር በግል ቻናል መገናኘት በተመለከተ እምነታችን ከሌሎች ክርስቲያኖች ጋር በሰውና እግዚአብሔር መካከል መልእክተኛ አያስፈልግም። ምክንያቱም ሁሉም ከእግዚአብሔር ጋር መቅረብ ይቻላል በሚል የማርቲን ሉተር መመሪያ ስር የሁሉም አማኞች የክህነት ስልጣን ጋር ተመሳሳይ አለው። ግላዊ ሁኔታዎችንና ቤተሰብን ለማስተዳደር የግል ግንኙነት በጣም አስፈላጊ ነው። አንዳንድ የቤተ ክርስቲያን አባሎች ይህን የግል ግንኙነት ዋጋ አይሰጡትም። ከዚህም ለመመለስ ነቢያዊ መሪነት በጣም አስፈላጊ ስለሆነ የክህነት ስልጣን ቻናል ሰማያዊ የሆነ የቤተ ክርስቲያን ጉዳይን የሚገዛ ነው። አንዳንዶች የክህነት መሪዎች የግል ውሳኔ እንዲያደርጉላቸው ይፈልጋሉ። ግላዊ ውሳኔና ቤተሰብን ማስተዳደር ጉዳይ የግል ጉዳይ ነው። በዚህ እንቁ የሆነ ግላዊ ከሰማይ አባት ጋር ግንኙነት ላይ ሁለት ማስጠንቀቂያ ለመጨመር እፈልጋለሁ። በዚህም ከሰማይ አባታችን ጋር ሁለት ማስጠንቀቂያ ለመጨመር እፈልጋለሁ። አንደኛው የግል ቻናል ከክህነት ስልጣን ውጪ ብቻውን አይሰራም። የመንፈስ ቅዱስ ስጦታ ከእግዚአብሔር ጋር የመገናኛ አይነት የሚሰጠው በክህነት ስልጣን ኃይል ነው። በእምነት ወይም በፍላጎት አይመጣም። የመንፈስ ቅዱስ ባልደረባነት ሁልጊዜ ለማግኘት እና በየሳምንቱ ቁርባንን ብቁ ሆኖ በመካፈል እና የጥምቀት እና አገልግሎት ቃል ክዳናችን በማሳደስ ይሆናል። በተመሳሳይም ታዛዥነት ከሌለን ወይም ከክህነት ስልጣን መስመር ውጪ በግላዊ ቀጥታ መስመር በመተማመን ግንኙነት ማድረግ አንችልም። ጌታ እንዳስተናግረው የሰማይ አባት በጻድቅነት መመሪያ ሊቆጣጠር እንደማይችል ጌታ አስታውቋል። የእግዚአብሔር ትእዛዝ ለምጥሱ ሰው ወይም ለክህነት ስልጣን ታዛዥ ላልሆኑት አንዳንድ ትእዛዝን እንዳንከተል እግዚአብሔር ገልጦልናል ማለታቸው የታወቀ ነው።
Such persons may be receiving revelation.
ያም ሰው ምናልባት ራእይ ወይም መንፈሳዊነት ሊቀበል ይችል ይሆናል፣ ግን ከሚያስቡት የመነጨ አይደለም። ሰይጣን የውሸት አባት ነው። እሱም ሁልጊዜ የእግዚአብሔር ሥራን በብጥብጥነት ለማደናቀፍ ፍላጎት አለው። ከግላዊ መስመር በተቃራኒ የሰማይ አባታችን በቀጥታ በመንፈስ ቅዱስ አማካኝነት ከኛ ጋር ግንኙነት ያደርጋል። የክህነት ስልጣን ግንኙነት የኢየሱስ ክርስቶስ የቤተ ክርስቲያኑና ለተመረጡት መሪዎቹ እና ተጨማሪ መልእክተኞች ናቸው። ምክንያቱም ኢየሱስ ክርስቶስ በኃጢአቱ ክፍያ ስላሳካው ለኃጢአት ክፍያው በረከቶቹን ብቁ እንዲሆን ማሟላት ያለብንን ይወስናል። ለዚህም ነው ትእዛዛትና ስርዓቶቹ ያሉን። ለዚህም ነው ቃል ክዳን የምንገባው። ለዚህም ነው ለክህነት ስልጣን በረከት ብቁ የምንሆነው። እነኚህ ሁሉ የሚመጡት ሁሉን ካደረገን በኋላ አንዱ በሆነው ቅዱስ የእስራኤል ቤዛ ነው። በምድር ትምህርቱ ኢየሱስ ክርስቶስ ስሙን የሚወክሉ የክህነት ስልጣን በመስጠት ቤተ ክርስቲያኑ መስርቷል። በዚህ ኋለኛው ክፍለ ዘመን የክህነት ስልጣን ዳግመኛም ተመልሰዋል። ቤተ ክርስቲያኑም እንደገና በሰማይ መልእክተኛነት ወደ ነቢይ ጆሴፍ ስሚስ በመጣው ተመስርቷል። ይህ የክህነት ስልጣንና እንደገና የተመሰረተው የቤተ ክርስቲያን የክህነት ስልጣን መስመር ቻናል ዋነኛ ቅመም ነው። የክህነት ስልጣን ቻናል መስመር እግዚአብሔር በመጽሐፍ ቅዱስ አማካኝነት ለልጆቹ የሚናገርበት መንገድ ነው። በአሁኑም በነቢያቱ እና ሐዋርያዎች ትምህርትና ምክር የምናገርበት ነው። ተፈላጊውን ስርዓቶች የምንቀበልበት መንገድ ነው። በቤተ ክርስቲያን አገልግሎት ጥሪም የምንቀበለው በዚሁ ነው። በቤተ ክርስቲያን መንገድ ስለሆነ የክህነት ስልጣን የጌታን ሥራ የምንፈጽምበትም ኃይል ነው። ይህም ወንጌልን መስበክ ቤተ መቅደስ መገንባትን እና ደሃን መርዳትን ያቀፈ ነው። የክህነት ስልጣን መስመር በተመለከተ እምነታችን ከሌሎች ክርስቲያን ስርዓቶች ተመሳሳይነት እና አስፈላጊም አለ። እናም በኢየሱስ ክርስቶስ በተሰጠው ስልጣን ማከናወን አለበት። እኛም እንደዚሁ እናምናለን። ያንን ስልጣን እንዴት እንዳገኙ ልዩነት አለን። አንዳንድ የቀድሞ ቤተ ክርስቲያን አባላችን የክህነት ስልጣን መስፈን አስፈላጊነትን አልተረዱም። ስለ ቤተ ክርስቲያን አስፈላጊነት ዋጋም አልሰጡም። በራሳቸው መንገድ ሄዱ። እናም በነቢያት መሪዎች ትምህርት ተቃራኒ የሆኑትን ቤተ ክርስቲያን መምራት ጀመሩ። ይህን በሚያደርጉበት ጊዜ የጠላትነት ባህሪ ያሳያሉ። ይህም አንዳንድ ሰዎች የተደራጀ ሃይማኖት በሚከተሉት በዘመናዊ ዓለም የተለመደ ነው። የተደራጀ ሃይማኖት የሚቃወም ሰዎች ጌታ የመሠረተውን ቤተ ክርስቲያንና ሥራውን ይቃወማሉ። ሐዋርያ ጳውሎስ እንዳስተማረው የተደራጀ ሃይማኖት በመለኮታዊ ሥልጣን መሆኑን አስፈላጊ ነው። ቅዱስ አገልግሎት ለመሥራትና ከክርስቶስ አካል ሕንፃ ፍጹማን ይሁን ዘንድ ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ ሙሉ ሰውም ወደ መሆን የክርስቶስ ሙላት ወደ መሆን ወደ ሙላቱ ልክም እስከምንደርስ ድረስ ነው። ሁላችንም የጌታ ዘመናዊ ራእይ አዋጅ፣ የጌታ አገልጋይ ድምፅ፣ የጌታ ድምፅ መሆኑን ማስታወስ አለብን። አንደኛ፣ የክህነት ሥልጣን መስመር የግል ቻናል መስመር አይተካም። ሁላችንም የግል ምስክርነት እውነታ እንፈልጋለን። እምነታችን እያደገ ሲሄድ በሌሎች ቃልና እምነት እንመካለን። ይህም በቤተሰባችን፣ በአስተማሪዎች ወይም በክህነት ሥልጣን መሪዎች ይሆናል። ግን ለግላዊ ምስክርነት በአንድ የክህነት ሥልጣን መሪ ወይም አስተማሪ ጥገኛ የምንሆን ከሆነ እምነታችንን ለማጣት ተገላጭ እንሆናለን። የጎልማሳነት ዕውቀትና የእውነትን ምስክርነት ለማግኘት በሰማይ አባትና በእኛ መካከል ባለው ምድራዊ መልእክተኛ ላይ ጥገኛ መሆን የለብንም። ሁለተኛ፣ እንደ ግላዊ መስመር የክህነት ስልጣን መስመር እኛ ብቁና ታዛዥ ካልሆን በመትኩ ሙሉ በሙሉ ለሥራ አይችልም። ብዙ መጻፍ ቅዱስ እንደሚያመለክተው የእግዚአብሔር ሕግ በምድር መጣስ ከፊቱ መለየቱን ያመጣል። ይህ ሲደረግ ጌታና አገልጋዮቹ በመንፈሳዊ ኃይላቸው ሊረዱን የተቆጠቡ ስለሆኑ በራሳችን ማግኘት አንችልም። የጌታ አገልጋዮች በመንፈስ ቅዱስ የመዘጋጀት አስፈላጊነት ታሪክ ግልጽ የሆነ ምሳሌ አዘጋጅቶልናል። ወጣቱ ጆሴፍ ስሚስ በተናደደ ጊዜ መጽሐፉን መተርጎም አልቻለም ነበር። አንድ ጠዋት ትርጉም ለመቀጠል ሲዘጋጅ በቤት አንድ ችግር ነበር። ጆሴፍ በዚሁ ተናደደ። ችግሩም ምስቱ ኤማ ባደረገችው ነበር። ኦሊቨር እና እኔ ወደ ላይ ክፍል ወጣን እና ጆሴፍ ትርጉሙን ለመቀጠል መጣ፣ ግን ምንም ማድረግ አልቻለም። ነጠላ ቃልን መተርጎም አልቻለም። ለአንድ ሰዓት ወደ ጓሮ ሄደና ለአምላክ ጸሎት ካደረገ በኋላ ወደ ቤት ተመልሶ ኤማን ምሕረት ጠየቀ። እናም ወደ ላይ መጣና እኛ ባለንበት ትርጉሙን ቀጠለ። ታማኝና ርኅራኄ ከሌለው ምንም ነገር መስራት አይቻልም። የሰማይ አባት ከልጆቹ ጋር ለማገናኘት የመሠረተውን ሁለቱ መስመሮች አስፈላጊነት ምሳሌ ያጠቃልላለሁ። የልጆቹ ሕያውነትና ዘላለማዊነት ሕይወት ዓላማን ለመፈጸም ሁለቱ አስፈላጊ ናቸው። የጥንት መጽሐፍ ቅዱስ እንደሚያስረዳው የሙሴ አማት ብዙ መሥራት እንዳለበት ምክር ሰጥቶን ነበር። ሙሴም ሰዎች እግዚአብሔር ለመቀጠብ የክህነት መሪዎች ከጠዋት እስከ ማታ ይጠብቁ ነበር፣ እናም ዳኝነት ለመስጠት ነበር። ጀትሮ የሙሴ አማትም የግል ችግርን ለመፍታት ሙሴ ዳኛ እንዲወክል ምክር መስጠቱን እንረዳለን። አማቱ ለሙሴ ግላዊ መስመር አስፈላጊ ምስክር አስረድተዋል። ሥርዓቱንና ሕጉን አስተምራቸው፣ የሚሄዱበትን መንገድ የሚያደርጉትንም ሥራ ሁሉ አሳያቸው። በሌላ አባባል ሙሴን የተከተሉ እስራኤል ማንኛውንም ጥያቄ ወደ ክህነት ሥልጣን መሪዎች እንዳያመጡ መማር አለባቸው። ሕግን በመረዳት ብዙዎችን ችግሮች ለራሳቸው ለመፍታት መንፈሳዊን መጠየቅ አለባቸው። በቅርቡ በቺሌ ሕዝብ የተፈጠረው ሁኔታ ስለ ሁለቱ መስመር አስፈላጊነትን ያስረዳል። ቺሌ በአደጋ መሬት መንቀጥቀጥ ተጎዳ። ብዙዎቹ አባሎቻችን ቤታቸውንና ቤተሰባቸውን አጥተዋል፣ እርግጠኝነትም አጡ። ምክንያቱም ቤተ ክርስቲያን ለዚህ አይነት አደጋ ወዲያው ምግብ፣ መጠለያ እና የሕክምና ቁሳቁስ እርዳታ ለማድረግ የተዘጋጀ ነው። የቺሌ ሕዝቦች የጌታን ድምፅ በቤተ ክርስቲያኑ አማካኝነት ሰሙ። መሪዎችም ለሚያስፈልጋቸው ነገር መልስ ሰጡ። ግን የክህነት ሥልጣን በደህና ሥራ ላይ ብለዋል በቂም አልነበረም። እያንዳንዱ አባል በጸሎት ጌታን በመጠየቅ ገጽታ ጽጣትና ማግኘት አለባቸው። የሚስዮን ሥራችን ስለ ሁለቱ ሌላኛው ምሳሌ ናቸው። ለሚስዮን ጥሪ የተደረገላቸው ወንዶች እና ሴቶች ብቁ እና ፈቃደኞች ናቸው። በክህነት ሥልጣን መስመርና በግል መስፈር ምስክርነት በተቀበሉት ትምህርት ምክንያት ነው። በክህነት ሥልጣን መስመር ጥሪ ተሰጣቸው። በክህነት ሥልጣን አማካኝነት እንደ ጌታ ወኪሎች ያስተምራሉ። ከልብ እውነትን የሚፈልጉ ያዳምጣሉ። ሚስዮኖቹም መልእክቱ እውነት መሆኑን ለራሳቸው እንዲያውቁ በግል ቻናል መስመር እንዲጸልዩ ብርታት ይሰጣሉ። የመጨረሻው ምሳሌ ይህ ሥርዓት በቤተሰብና በቤተ ክርስቲያን እንዴት እንደምሠራ ያስረዳል። ሁሉም የቤተ ክርስቲያን የክህነት ሥልጣን የምሠራው ተገቢ የክህነት ሥልጣን ቁልፍ በያዘ ሰው አመራር ስር ይሆናል። ይህ የክህነት ሥልጣን መስመር ነው። ግን ከቤተሰብ ሥልጣን ያለው ሰው አባት ወይም ብቸኛ የሆነች እናት የክህነት ሥልጣን ቁልፍ ከያዘው ፍቃድ ውጪ ስለ ቤተሰብ ጉዳይ ማከናወን ይቻላል። ይህ እንደ ግላዊ መስመር ነው። ሁለቱም መስመሮች በቤተሰብ ኑሮ ላይ ይሠራሉ። የሰማይ አባት ለልጆቹ ያወጣውን የመጨረሻ በረከቶች ዕቅድ ለማሳካትና ግላዊ እድገትም ይሠራል። ሁለቱንም የግል የክህነት ስልጣን ቻናልን መስመሮችንና የስጋዊ ህይወት እድገት አላማን ለማሳካት በሚዛን መጠቀም አለብን። የግል ሃይማኖት ልምምድ በግለኝነት ላይ ትኩረት የሚያደርግ ከሆነ የመለኮታዊ ስልጣን አስፈላጊነትን ያጠፋል። የግል ሃይማኖት ልምምድ በክህነት ስልጣን መስመር ላይ በብዛት የሚያተኩር ከሆነ ግላዊ እድገትን ይሰቃያል። የእግዚአብሔር ልጆች ዘላለማዊ ጉዞአቸውን ለማሳካት ሁለቱንም መስመሮች ያስፈልጋቸዋል። ዳግመኛ የተመሠረተው ወንጌል ሁለቱንም ያስተምራል። ዳግመኛ የተመሠረተው ቤተ ክርስቲያን ሁለቱንም ያቀርባል። ስለ ጌታ ነቢይ መሰክራለሁ። ፕሬዚዳንት ቶማስ ሲሞንሰን የክህነት ስልጣን መስመር የሚመራ ቁልፍ የያዘ ናቸው። ይህ ቤተ ክርስቲያን የኢየሱስ ክርስቶስ ስለ ዳግመኛ የተመሠረተው በእያንዳንዳችን ከሰማይ አባት ጋር ባለን ግላዊ መስመር እንደምቻል እመሰክራለሁ። በኢየሱስ ክርስቶስ ስም አሜን።